ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ማክሰኞ መጋቢት 3 2011 ዓ.ም ፕሮግራም ጀመረ።
ባለፈው እሁድ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አይሮፕላን አደጋ መንስኤ ምርመራ ተጀመረ።
አውሮፕላኑ ከገባበት መሬት ውስጥ ለማውጣትም ረጅም ጊዜ የወሰደብን ያለው አሁንም ከመሬት ውስጥ እያወጣን ያለው ይህን አውጥተን ከጨረስን በኋላ ደግሞ ዛሬ እንደምታዩት ዳታ እናሰባስባለን። መረጃ የሆኑ ነገሮች ሁሉ እያሰባሰብን ያለ ነው።
የመርማሪው መስሪያ ቤት ኃላፊ ኮሎኔል አምድዬ አያሌው ናቸው። ቃለመጠይቅ አድርገንላቸዋል። በአብይ ርዕስ ይቀርባል።
ባለፈው እሁድ የተከሰከሰው ኢትዮጵያ አየር መንገድ አይሮፕላን ዋና አብራሪ ወዳጅ አባት ምኞታቸውን ተናገሩ።
ኮሚስ የተዋጽ ለላ ስጋና ቆዳ ቀርቶ የአይሮፕላኑን ብረታ ብረት በጣም ሊገደልትና ብዙ የተበታተነ ነው ብለው ነው የነገሩኝ። ያው ወደቀበት ቦታ ላይ አንድ ድንጋይ ቢሆን ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝ በብዛት።
የካፒቴን ያሬድ ጌታቸው ወላጅ አባት ዶክተር ጌታቸው ተሰማ በመጽሔት ይዘረዘራል።
የአቪዬሽን ባለሙያዎችና ተንታኞችም ተወያይተዋል ወይም አወያይተናል። በመጽሔት ይቀርባል።
የዛሬ ማክሰኞ መደበኛ ቅንብሮች በወቅታዊ ዘገባዎች ላይ ተከታትለዋል።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ።
ሰላም እንደምን። እኔ አዳነች ፍስሐዬና አዲሱ አበበ ነን።
ዛሬ እስከ አራት ሰዓት የምናስተናግዳችሁ ማለት ነው። መልካም ምሽት። ንጉሥ ታምሬ ፕሮግራሙን እየመራ ነው። ኦልድሬስ ረጀስ ደግሞ በቴክኒክ መሐንዲስነት ተሰይሟል። መልካም ምሽት። አሁን ዜናው ይቀድማል።
ፈረንሳይ፣ ብሪታንያ፣ ጀርመን፣ ማሌዥያና ኦማን ቦይንግ 737 ማክስ 8 የተሳፋሪዎች ጄት አይሮፕላን በአየር መስመራቸው እንዳይንቀሳቀስ በማገድ ረገድ ሌሎች በርካታ ሀገሮች ከወሰዱት ውሳኔ ጋር ተቀላቅለዋል። ሀገሮቹ ይህን እርምጃ የወሰዱት ጄት አይሮፕላኑ በአምስት ወራት ውስጥ ሁለቴ በመከስከሱ ለጥንቃቄ ሲሉ ነው። ቻይናን፣ ኢንዶኔዥያን፣ ብራዚልን፣ ሜክሲኮን፣ አውስትሬሊያን፣ ሲንጋፖርን፣ ደቡብ ኮሪያንና ኖርዌይን ያካተቱ በዓለም ዙሪያ ያሉ አየር መንገዶች 737 ማክስ 8 ጀት አይሮፕላንን ከበረራ አግደዋል። ሀገሮቹ ይህን ውሳኔ የወሰዱት ባለፈው እሁድ 157 ሰዎችን ያሳፈረ ቦይንግ 737 ማክስ 8 የኢትዮጵያ አየር መንገድ ጀት አይሮፕላን ተከስክሶ ተሳፋሪዎች ሁሉ ካለቁ በኋላ ነው። የማገድ እርምጃ የወሰዱት ሀገሮች ያወጧቸው መግለጫዎች በገለጹት መሰረት የእገዳው እርምጃ በምርመራው ሂደት የሚቀጥል ጊዜያዊ እገዳ ነው።
በገጠመው ተቃውሞ ተቋርጦ የነበረው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደህዴን ጉባኤ ዛሬ መጀመሩን አስታውቋል። ጉባኤው ተቋርጦ የነበረው የሲዳማ ዞንና የሐዋሳ ከተማ አመራሮች መውጣታቸውን ተከትሎ የሲዳማ ወጣቶች አዳራሽ ድረስ ዘልቀው በማስቆማቸው እንደነበር ይታወሳል። በደሄደን ማዕከላዊ ኮሚቴ ደረጃ ተገምግሞ በተቀመጡ አቅጣጫዎች ላይ ለመወያየትና ለመገምገም የካቲት 28 2011 ተጀምሮ የተቋረጠው ክልል አቀፍ የአመራር መድረክ ዛሬ የተጀመረው የመድረኩን መቋረጥ አስመልክቶ የደሄደን ስራ አስፈጻሚ ኮሚቴ ባካሄደው አስቸኳይ ስብሰባ የተለያዩ እርምት እርምጃዎችን በመውሰድ መድረኩ እንዲካሄድ ተወስኗል። በዚህ መሰረት የደሄደን ካቢኔ አባላት በቡድን ውይይታቸው መቀጠላቸውን ዛሬ ባወጣው መግለጫ አስታውቋል። ይሁን እንጂ የተወሰደው የእርምት እርምጃ ምን እንደሆነ አልተብራራም። የጸጥታ ሁኔታ በተመለከተ ሰላማዊና አስተማማኝ እንዲሆንም የተለያዩ ስራዎች ተሰርተዋል ተብሏል። አቅጣጫው ወይም ያለው መግለጫም በቂ ዝግጅት ተደርጓል ብሏል።
አንድ የተባበሩት መንግስታት ድርጅት መርማሪ ቡድን ለአፍሪካ ህብረት ባስተላለፈው ጥሪ ደቡብ ሱዳን ውስጥ ወንጀል ፈጻሚዎችን የሚዳኝና የወሲባዊ ወከባ የሰቆቃና የኢሰብአዊ ድርጊት ሰለባዎች ፍትህ የሚያገኙበት ፍርድ ቤት በአስቸኳይ እንዲቋቋም አሳሰበ። ሱዳን ውስጥ ያለው የሰብአዊ መብት ኮሚሽን ሪፖርቱን ለተባበሩት መንግስታት የሰብአዊ መብት ምክር ቤት ካቀረበበት ከጀኔቫ ሊሳ ሽላይን የላከችውን ዘገባ አዲሱ አበባ ያቀርበዋል።
ሪፖርቱን በያዛቸው ዝርዝሮች ውስጥ በሰብአዊ ፍጥሮች ላይ የተፈጸሙ እንዲሁም የጦር ወንጀሎችን ያካተተ መሆኑን ኮሚሽኑ አመልክቷል። ሶስት አባላት ያሉት የውይይት መድረክ እንዳመለከተው በዓለም አቀፍ ሕግ መሰረት ከባድ ወንጀል በመፈጸማቸው የ23 ግለሰቦች ስም ተጠቅሷል። ይህም ለተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽን ለምርመራ ቀርቧል። በደቡብ ሱዳን ሀቅ አጣሪ ቡድን ሪፖርት መሰረት የግዳጅ ወሲብን፣ ዘረፋን፣ ጠለፋን፣ የግዳጅ ጋብቻንና ግድያን ያካተቱ ወንጀሎች በመንግስቱና በተቃዋሚ ኃይሎች የተፈጸሙ ናቸውም ተብሏል። የኮሚሽኑ ሊቀመንበር ያስሚን ሱካ እንደሚሉት 25 ከመቶ የሚሆኑት በተለይም ወሲብንና የግዳጅ ጋብቻን የተመለከቱ ወንጀሎች በሕፃናትና ከሰባት ዓመት ዕድሜ በታች ባሉ ታዳጊዎች ላይ የተፈጸመ ነው ይላሉ።
These are not random incidents of sexual violence, but a systematic, widespread pattern and characteristic of the conflict in
እነዚህ ወንጀሎች ድንገተኞች ሳይሆኑ ታስቦበትና ሆን ተብሎ በዘዴ የሚፈጸሙ ናቸው። ይህ ደግሞ ግጭቶች በሚካሄዱባቸው በሁሉም የደቡብ ሱዳን ክፍሎች በሴቶችና በሕፃናት ላይ ስጋትንና ፍርሃትን ለመንዛት የሚካሄዱ እንደሆኑ ይታወቃል።
በአሁኑ ወቅት ደህንነት የሚሰማው ማንም እንደሌለ የገለጹ ሱካ በተለይም ወሲባዊ ወከባው የሚፈጸመው የደቡብ ሱዳንን የቆየ አኗኗር ለማጠልሸትና አብሮ የኖረውን ሕዝብ ለመነጣጠል የታቀደ ወንጀል እንደሆነ አመልክተዋል። የጅምላ እስራት፣ ሰቆቃና ሰውን ሆን ብሎ ማስጠፋት በተደጋጋሚ የሚፈጸሙና እየጨመሩ የሄዱም ድርጊቶች ናቸው። የደቡብ ሱዳን ፕሬዚደንት ሳልቫኪር እና የሽምቅ ተዋጊዎች መሪ ሪክ ማቻር የወንጀሎቹ ተጠያቂዎች ለፍርድ እንዲቀርቡ ማረጋገጥ እንዳለባቸው ኮሚሽኑ ጠይቋል። የፍትህ ሚኒስትሩ ፓውሊኖ ዋናዊላ ኡናንጎ የአገሪቱ የሰብአዊ መብት ይዞታ በተለይም የሰላም ስምምነቱ ከተፈረመ ወዲህ መሻሻሉን ገልጠዋል። ኮሚሽኑ ይፋ ያደረገው የወንጀሎች አሃዝ የተጋነነ እንደሆነም ሚኒስትሩ አክለው ተናግረዋል።
የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ጆን ሱሊቫን ሰሞኑን ደቡብ አፍሪካን ሲጎበኙ የቬኔዙዌላን የፖለቲካ ቀውስ አስመልክቶ በሁለቱ ሀገሮች መካከል ያለው ልዩነት ይፋ ሊሆን እንደሚችል ተገምቷል። ሁዋን ጊዮዶ በቬኔዙዌላ ጊዜያዊ ፕሬዝዳንትነት እውቅና እንዲያገኙ ዩናይትድ ስቴትስ ባለፈው ወር በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የውሳኔ ሀሳብ ባቀረበችበት ወቅት ደቡብ አፍሪካ ከሩሲያና ከቻይና ጋር በመሆን ተቃውማለች። ደቡብ አፍሪካ ባለፈው ዓመት በድጋሚ የተመረጡትን የቬኔዙዌላን ፕሬዚደንት ኒኮላስ ማዱሮን እንደምትደግፍ ገልጻ ዩናይትድ ስቴትስ የቬኔዙዌላን የምርጫ ሂደት ማክበር ይኖርባታል ስትል መክራለች። ናጂ ታዲያ የደቡብ አፍሪካ ውሳኔ እንዳሳዘናቸው ገልጸው ሱሊቫን ከደቡብ አፍሪካ ባለሥልጣኖች ጋር ሲነጋገሩ ይህን ስሜት ግልጽ ያደርጋሉ የሚል እምነት እንዳላቸው ተናግረዋል።
የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ምክር ቤቱ ፕሬዚዳንት ዶናልድ ትራምፕን ስለ መክሰስ ጉዳይ ሲናገሩ እሳቸውን በመክሰስ ለእርሳቸው ቦታ መስጠት አይገባም ብለዋል። ናንሲ ፔሎሲ ከዋሽንግተን ፖስት ጋዜጣ ጋር ባደረጉት ቃለ መጠይቅ ፕሬዚዳንት ትራምፕ ለርዕሰ ብሔርነት የሚያበቃቸው የሥነ ምግባርም ሆነ የአእምሮ ብልህነት ብቃት የላቸውም ብለዋል። በዲሞክራቶች የሚመራው የሕግ መምሪያ ምክር ቤት ኮሚቴ በትራምፕ የምረጡኝ ዘመቻና በንግድ ሥራዎቻቸው ላይ የተለያዩ ምርመራዎች እያካሄደ በመሆኑ ምክር ቤቱ ክስ ሊመሠረትባቸው ይገባል የሚል ጥያቄ እየተነሳ ነው። ናንሲ ፔሎሲ ስለ ጉዳዩ ሲጠየቁ ታዲያ በሀገሪቱ ላይ አሉታዊ ተጽዕኖ ይኖረዋል በማለት ፕሬዚዳንቱን መክሰስ እንደማይደግፉ ይናገራሉ። ፕሬዚዳንቱን መክሰስ ሀገሪቱን ስለሚከፋፍል እጅግ ከባድ ሁኔታ ተፈጥሮ ሁሉም የሚተባበሩበት ክስ ደረጃ ላይ ካልደረሰ በስተቀር አስፈላጊ አይመስለኝም ሲሉ ፔሎሲ ለዋሽንግተን ፖስት ጋዜጣ ተናግረዋል። አሁን ያለው የፖለቲካ ድባብ በምክር ቤት አባልነት ስራቸው ከገጠማቸው እጅግ ከፋፋይ ሆኖ ይሰማቸው እንደሆነ በዋሽንግተን ፖስት ጋዜጣ ሲጠየቁ ፔሎሲ አዎ ካሉ በኋላ ለሁኔታው ትራምፕንና በምክር ቤቱ ያሉ የትራምፕ ተባባሪ ያሏቸውን ሰዎች ተጠያቂ አድርገዋል።
በመጨረሻም የዋይት ሀውስ ቤተ መንግስት ትላንት ለመጪው ዓመት የ4.7 ትሪሊዮን ዶላር ባጀት የመመደብ እቅድ ይፋ አድርገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ይፋ በተደረገው የባጀት እቅድ የድንበር ግንብ ለመስራት ተጨማሪ 8.6 ቢሊዮን ዶላር እንዲያካትት ጥሪ አድርገዋል። ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የፈለጉት ህገወጥ ፍልሰትን ለመከላከል በሚል መሆኑ የሚታወስ ነው። የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ወደ 7 ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ነው። ዋና ዋና የምክር ቤት አባላት ዲሞክራቶች እንደሚቃወሙት ወዲያውኑ ግልጽ አድርገዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
በዜና የጀመረው ፕሮግራማችን አድማጮች በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ ያስተናገድናችሁን ያዳኝ ፍሳዬና
አዲሱ አበበ ነን። በሁለተኛው አጋማሽ የሚቀርቡት የተለያዩ ዝግጅቶች አሉ። አሁን ግን መጀመሪያ የምንሄደው ወደ ዕለቱ አብይ ርዕስ ይሆናል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዛሬው ዕለት በኢትዮጵያ የሁለት ቀናት ይፋ ጉብኝት እያደረጉ ናቸው። የዚህን ዝርዝር ቆንጅታ ይዛ እዚህ ስቱዲዮ ቁጭ ብላለች። ቀጥይ።
የፈረንሳይ ፕሬዝዳንት የመጀመሪያቸው የሆነውን ይፋ የኢትዮጵያ ጉብኝታቸውን የጀመሩት በላሊበላ ሲሆን በዚያ ተገኝተው አቀባበል ካደረጉላቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ጥንታዊ ውቅር አብያተ ክርስቲያናት ጎብኝተዋል። የፈረንሳዩን ፕሬዝዳንት ጉብኝት ተከታትሎ ለመዘገብ ላሊበላ የተገኘውን ዘጋቢያችንን መስፍን አራጌን ማምሻውን አግኝቸዋለሁ። ያነጋገራቸው የአብያተ ክርስቲያኑ አባቶችና ነዋሪዎች በሁለቱ መሪዎች ጉብኝት መደሰታቸውን ገልጿል። እንደምናመሸህ መስፍን፣ ቀጥል።
እንደምናመሸሽ ቀንጂት። ያው ቀደም ሲል እንደገለጽሽው የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና ጠቅላይ ሚኒስትር አብይ አህመድ እንዲሁም የአማራ ብሔራዊ ክልላዊ ርዕሰ መስተዳደር ዶክተር አምባቸው መኮንን እና ሌሎች ከፍተኛ የመንግስት ባለስልጣናት በተገኙበት ዛሬ በላሊበላ ውቅር አብያተ ክርስቲያናት ጉብኝት ተደርጓል። ቁጥሩ በርካታ የሆነ የላሊበላ ከተማ ነዋሪ እነዚህን መሪዎች በደማቅ አቀባበል ነው የተቀበላቸው። በተለይ እንደምታውቀው በ12ኛው ክፍለ ዘመን የተገነቡት የላሊበላ ውቅር አብያተ ክርስቲያናት ከፍተኛ ጉዳት በጥገናና በተደረገላቸው ጥገና ምክንያት ጉዳት ደርሶባቸው የነበረ ነው። ይህንን ስጋት በመቅረፍ ደረጃ የፈረንሳይ መንግስት ከፍተኛ ሚና ተጫውቷል። ዛሬ በርካታ የህብረተሰብ ክፍል አቀባበል ሲያደርግላቸውም በምስጋና ጭምር በመግለጽ ነበረ ቆንጆ በተገኘት ታዳሚዎችና ለእምነት አባቶች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት የላሊበላን ችግር የህዝቡን ጩኸት ሰምተን ለፈረንሳይ መንግስት ያቀረብነው የድጋፍ ጥያቄ ምላሽ በማግኘቱ ደስተኛ ነን። በዚህም ለፈረንሳይ መንግስት ምስጋና እናቀርባለን የሚል መልእክት አስተላልፈዋል። ቅርሶቹ የተሰሩት በአንድነት በጽኑ እምነትና በጠንካራ ኢትዮጵያዊነት ነው የተገነቡት። እነዚህን ቅርሶች ስንጠብቅ ደግሞ ኩራት ይሰማናል የሚል መልእክት ነው ያስተላለፉት። እኛም እንግዲህ ወደፊት የአባቶቻችንን ታሪክ መጠበቅ ብቻም ሳይሆን ሌላ ታሪክ ሰርተን ለልጅ ልጆቻችን የምናወርስ መሆን አለብን፣ ኢትዮጵያን ወደ ቀድሞ ገናናነቷ መመለስ አለብን የሚል አስተያየት ነው ጠቅላይ ሚኒስትር አብይ አህመድ እየሰጡት። ፕሬዚደንት ማክሮንም በበኩላቸው እንግዲህ አቅማችን በፈቀደ በእውቀት በገንዘብ እና በሌሎችም ድጋፍ ለማድረግ ቃል እንገባለን የሚል መልእክት እንዳስተላለፉላቸው ነው ያናገርኳቸው የደብሩ አስተዳዳሪ የገለጹልን። የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ስጌ መዝገቡ እለቱ ታሪካዊ ተስፋ የፈነጠቅንበት የስጋታችን መጨረሻ የሚሆንበት እለት ነው የሚል አስተያየት ነው እየገለጹልን።
ለእኛ እንደሚገባን ትልቅ ትኩረት እንደተሰጠው ነው። ክቡር ጠቅላይ ሚኒስትሩም አዲስ አበባ አለም የተቀበሏቸው ላሊበላ መጥቶ ነው የተቀበሏቸው። ይሄ ለእኛ በጣም ልዩ ትርጉም አለው፣ ልዩ ክብር አለው። ከዚህ በኋላ ያለውን እግዚአብሔር ነው የሚፈጽመው። ያላቸውን በጎ ሀሳብ እስከዚህ ድረስ መጥተው ዛሬም ማየት ያለባቸውን ቦታዎች አይተዋል። በመጎብኘታቸው በጣም እጅግ ረክተዋል። ሰው ይሄን በመስራቱ በጣም ተገርመዋል። ተስፋም ሰጥተውናል። ለእኛ እንግዲህ ያው ፈጻሚ እግዚአብሔር ነው። የምንችለውን ያህል እናደርጋለን፣ አይዟችሁ ብለውን ነው እንግዲህ ጠቅላይ ሚኒስትሩም ፕሬዚዳንቱ መጥተው ይሄ ቅርስ በእኛ ዘመን ምንም አይነት ጉዳት መድረስ እንደሌለበት ቃል ገብተው ስለሄዱ ለእኛ የዛሬዋ ቀን በጣም ለላሊበላ ከተማ ልዩ ቀን ነች።
በጠቅላይ ሚኒስትር ፐብሊክ የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሱ ጥላሁን ከፈረንሳይ መንግስት ጋር በቅርስ እንክብካቤና በቅርስ ጥበቃ ዙሪያ ላሊበላን ብቻም ሳይሆን በኢትዮጵያ ያሉ የተለያዩ ታሪካዊ ቅርሶችን በመንከባከብ በመደገፍ ከመጠገንና በመሳሰሉት ዙሪያ ከፈረንሳይ መንግስት ጋር ስምምነት ይፈጸማል ብለው ነው የገለጹት። ዛሬ መሰረት የምንጥልበት ዕለት ነው የሚል አስተያየት ሰንዝረዋል።
በላሊበላ ያሉ ውቅር አብያተ ክርስቲያናት የደረሰባቸውን ጉዳት አስመልክቶ ከአሁን ቀደም በፈረንሳይ ሀገር ክቡር ጠቅላይ ሚኒስትራችን በተገኙበት ወቅት ጥገና እንዲደረግላቸው ጥያቄ ቀርቦ ነበረ። በዛም ወቅት የፈረንሳይ መንግስት ቃል ገብቶ ነበር። በተገባው ቃል መሰረት አሁን ቅርሶቹ ያሉበትን ደረጃ በማየት በቦታው ጥገና የሚደረግበት ሁኔታ ላይ ውይይትም በማድረግ የጋራ ስምምነት ለመድረስ እና አጠቃላይ የላሊበላን ብቻ ሳይሆን የቅርስ ጥበቃን በተመለከተ ከኢትዮጵያ መንግስት ጋራ ስምምነት ላይ የሚደረስበትን ፊርማም የሚፈረም ይሆናል ማለት ነው። በዋናነት የሚወሰደው ኢትዮጵያና ፈረንሳይ በመከላከያ ረገድ የጋራ ስምምነት ይፈራረማሉ። የዋና ዋና ጉዳዮች በዝርዝር የሚገለጹ ሆነው የአቅም ግንባታና የመሳሰሉ ጉዳዮች ላይ መከላከያን ከማጠናከር ልምድም ከመቅሰም አኳያ የጋራ ስምምነት ላይ ይደረሳል። ኢንቨስትመንት ትብብር በሁለቱ ሀገራት መካከል ይደረጋል እና ትብብሩም የሚጎለበትበት ሁኔታ ላይ ስምምነት ይደረሳል። ከዛ ባሻገር የፈረንሳይ መንግስት ሀገራችን የጀመረችውን የኢኮኖሚ ሪፎርም ለውጥ በጽኑ ይደግፋል። ለውጡን ለማሳካት የሚያስችል የኢኮኖሚ ትብብር ለማድረግ እንደዚሁ የጋራ ስምምነት ላይ ይደረሳል፣ ፊርማም ይፈረማል። ከዛ ባሻገር የተለያዩ በቀጠናውም ባሉ ትብብሮች ላይ የጋራ ስምምነት የሚደረግ መሆኑ በዛሬው ዕለት የሚፈጸም ነው የሚሆነው።
መልካም መስፍን፣ የከተማዋ እንደው በአብያተ ክርስቲያናቱ አካባቢ ያገኘሃቸው የተመለከትካቸው ነዋሪዎች ስሜት ምን ይመስል ነበረ?
አዎ እንግዲህ የከተማዋን ነዋሪዎች ስሜት በተወሰነ ደረጃ ቃኘት ሞክሬ ነበረ። ውቅር አብያተ ክርስቲያናት በትኩረት ማጣት፣ በጥገና ማጣት ምክንያት እየፈራረሱ የነበረበት ሁኔታ ስለነበረ ይህንን ወደ ዘላቂ መፍትሄ ለማሸጋገር የቴክኖሎጂ ሽግግርን የእውቀት ሽግግርን ለማድረግ የሚያስችል አጋጣሚ በመሆኑ ደስተኞች ነን የሚል አስተያየት ሰጥተዋል። እንግዲህ ከዚህም ጋር ተያይዞ የተነቃቀውን የቱሪዝም እንቅስቃሴ ለማስፋት አካባቢው የትራንስፖርት እንቅስቃሴ ስለሌለው ይህንን የማስፋት ስራ መሰራት አለበት የሚል አስተያየት ሰጥተውኛል።
መስፍን አራጌ አመሰግናለሁ።
እኔ ደግሞ ቆንጅትን አመሰግናለሁ። መስፍንም አመሰግናለሁ። አሁን ባገኘነው ማምሻውን በደረሰን ዜና መሰረት አድማጮች፣ ሁለቱ አገሮች በተለያዩ ዘርፎች በትብብር ለመስራት ስምምነት መፈራረማቸው ታውቋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዕለቱን አብይ ርዕስ ነበር ያቀረብንላችሁ። ቀጥለን በተከታታይ የምናቀርብላችሁ ከኢትዮጵያ አየር መንገድ አውሮፕላን መከሰስ ጋር የተያያዘ ይሆናል።
ከትናንት በስቲያ እሁድ ከቦሌ ዓለም አቀፍ አይሮፕላን ጣቢያ እንደተነሳ ከስድስት ደቂቃ በኋላ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አይሮፕላን አደጋ መንስኤ የሚያጠና ቡድን ዛሬ ስራውን ጀመረ። ሌላኛው ሐኪሞችን የሚመራ የሟቾቹን አካል አሰባስቦ የሚለይ ቡድንም ስራውን እየሰራ መሆኑን በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ መስሪያ ቤት ገለጸ። ሙክታር ጀማል ከመስሪያ ቤቱ ኃላፊ ኮሎኔል አምድዬ አያሌው ጋር የተደረገ ቃለ መጠይቅ አለው፣ ቀጥሎ ይቀርባል።
የዳታ ኮሌክሽን ስራ እየሰራ ነው ያለ ነው። ይህ ኮሚቴ ማቋቋመናል። ይህ ኮሚቴ ረጅም ጊዜ ወስዶ የሚሰራ በመሆኑ የዳታ ኮሌክሽኑ ስራ ትናንትና ምዝ ነበር። አውሮፕላኑ ከገባበት መሬት ውስጥ ለማውጣትም ረጅም ጊዜ እየወሰደብን ያለው፣ አሁንም ከመሬት ውስጥ እያወጣን ያለው ይሄ ስራ አሁንም ይቀጥላል። ይህን አውጥተን ከጨረስን በኋላ ደግሞ ዛሬ እንደምታዩት ዳታ እናሰባስባለን። መረጃ የሆኑ ነገሮች ሁሉን እያሰባሰብን ያለ ነው። ፉሊ ጀምረናል ማለት አለም ያንን። ምክንያቱም መጀመሪያ ያሉት እቃ ከመሬት ውስጥ መውጣት አለበት። የአውሮፕላኑ ስብርባሪ በሙሉ ከመሬት ውስጥ መውጣት አለበት።
ይሄ ነው በእኛ በኩል ዛሬ እየሰራን ያለ ነው።
እኛ ልጅቷላል
እንግዶች መጥተዋል። የመጡ እንግዶች ከዩናይትድ ኪንግደም ከእንግሊዝ ሀገርና ከአሜሪካ ነው። ከአሜሪካ NTSB National Transportation Safety Board of America ቦይንግ ካምፓኒ መጥቷል። እነሱ እንደ ረዳት አንድ አማካሪ ነው እኛን ይሰራሉ። በተለይ በአማካሪነት ደረጃ ከኛ ጋር ሊሰሩ ይችላሉ። ሆኖም ግን ይህ ቢሮ የኢትዮጵያን አክሲደንት ኢንቨስቲጌሽን ቢሮ ስራውን ራሱን ችሎ እየሰራ ያለ ቢሮ ስለሆነ ረዳት አያስፈልገውም ማለት አይደለም፣ ወይም አማካሪ አያስፈልገውም ማለት አይደለም። ብዙ ሀገሮችም የሚጠቀሙበት ሲስተም ነው። እኛም ደግሞ እነዚህን ወደዚህ አምጥተን ራሳቸው ጠይቀው ነው አብዛኞቹ እየመጡ ያሉት። ራሳቸው ጠይቀው ነው የመጡት። እኛም ደግሞ እንዲመጡልንና ከኛ ጋር እንዲተባበሩን ስለምንፈልግ በጋራ ስራውን ዛሬ ጀምረናል። የማማከሩን ስራም እንቀጥላለን። ዛሬ ግን እዚህ እነሱ የመጡት የአደጋውን አካባቢ ለማየት ነው የመጡት።
ምናልባት ሌሎች እስራኤላውያን አይተናልና እነሱ
በራሳቸው ጊዜ ነው የመጡት። እንደ ዜጋ የእስራኤላዊ ሰው ሞቶብናል የሚላላቸው እና አካባቢውን ለማየት ነው የመጡት። ይሄ የተከለከለ አይደለም። ቤተሰብ የሞተባቸው በዚህ አደጋ ቤተሰብ የሞተባቸው ሰዎች ወደዚህ አካባቢ መጥተው እርሜ ማውጣት እንላለን በእኛ አባባል። አካባቢውን ይሄ ዘመዴ እዚህ ሞተ የሚለውን ነገር ለማየት የሚከለክል ህግ የለም፣ ህጋችንም አይከለክልም። እዚህ መጥተው አይተው መሄድ ይችላሉ። ኮሚቴ ተቋቋመው ከፓርቲኩላርሊ ከሲቪል አቪዬሽን እና ከአክሲደንት ኢንቨስቲጌሽን ቢሮ ነው። የኤርክራፍት አክሲደንት ኢንቨስቲጌሽን ቢሮ በዋናነት ስራውን የሚመራው ነው። ይህን ስራ ለጊዜው እንድመራ የተሰጠኝ ለኔ ነው፣ እየመራ ነው ያለው። ይህን መረጃ ለማግኘት የተወሰኑ ቀናት ይፈጁብናል፣ ግን አሁን ይህንን ቀናት ነው ብዬ መናገር አልችልም። እሱ ስራ የምንጀምረው ከዛ ሊሆን ይችላል ብለን እንገምታለን። አንዱ ዋና ዳታችን እሱ ነው፣ የመረጃ ቋት ብለን የምንይዘው እሱ ነው። ከዛ ላይ ስራውን እንደሰራን ወይም ደግሞ ዳታውን እንደወሰድን ስራችን በቀጣይ የምንጀምር ይሆናል።
እዚያውን ከሚሰራው ስራ ምንድን ነው የሚጠበቀው? ዋናው እዚህ መስክ ላይ እየተሰራ ያለው ወይ ደግሞ አደጋው በደረሰበት ቦታ የሚሰራው ዋናው ነገር ምንድን ነው? ምንድን ነው የሚጠበቀው?
የመጀመሪያው አሁን እንደምታዩት እዛ አካባቢ በአብዛኛው የተለያየ ቦታ ተበትኗል። የአውሮፕላኑ ስብርባሪ እና አንዳንድ ንብረቶችም ጨርቅ አለ፣ የሟቾች ጨርቅ አለ፣ ሌሎችም ነገሮች እዚህ ተበታት ነው ያሉት። እነሱ እየተሰባሰቡ ነው ያሉት። ይህንን በእኛ ስር ነው አየር መንገዱ እያሰባሰበ ቢኖርም ቢያስቀምጠውም በአክሲደንት ኢንቨስቲጌሽን ስር ነው መቀመጥ ያለበት። አንደር ካስተዲ እንለዋለን። እስከምንለቀው ድረስ እኛ ለምርመራ ወይም ደግሞ ለመረጃ ይሆነናል ብለን የያዝነውን ንብረት ይበቃናል፣ ከዚህ በኋላ የምንመረምረው ነገር የለም፣ የመረመርነው ለስራ ይበቃናል ስንል አየር መንገዱ እንዲያነሳ እንፈቅዳለን።
የሟቾችን ሁኔታ በተመለከተ ሟቾች መጨረሻ ለምሳሌ የተወሰነ የሚሰበሰብ ነገር አለ አሁን የምናየው፣ እንዴት ነው መጨረሻው? ምንድን ነው የሚሆነው? የሚሰበሰበው ነገር ወይ ደግሞ አጽም ሊሆን ይችላል እንደዛ፣ ወይ የተለያዩ አካላቶች
አውቶፕሲ ኤግዛሚኔሽን ይካሄዳል። ይህንን አውቶፕሲ ኤግዛሚኔሽን ደግሞ በእኛ ኮሚቴ ስር የተቋቋመ የኮሚቴ አንዱ አካል አለ፣ በአንድ ዶክተር የሚመራ። እነዛ ዶክተሮች ከኛ ጋም አውቶፕሲውን ከአየር መንገዱ ጋር ሆነው የምርመራ ስራ ያካሂዳሉ። ይሄ ስራ አሁን ከዚህ ቶታሊ ኮሌክት አድርገዋል ብለን እንገምታለን። ዴድ ቦዲ ወይም ደግሞ ሂውማን ሪሜይንስ እንለዋለን። ይህንን ከዚህ ኮሌክት አድርገው የጨረሱ ይመስለኛል። እንደምታዩት አሁንም የመፈለግ ስራ እዛ እየሰሩ ነው ያለ። ዳታ የሚሰበሰበው አሁን እናንተ እዚህ ፊት ለፊት የምታዩት የአውሮፕላን ስብርባሪ ነው። እያንዳንዱ ስብርባሪ የማየት የእይታ ሲስተም አለው። እንዴት ሆነ፣ እንዴት ተሰበረ፣ ቀዳዳ እንዴት ተፈጠረ፣ እያንዳንዷ የራሷ ሚኒንግ አላት፣ ኢምፓክት አለ። በግጭት ጊዜ ሊወስድብን ይችላል።
እናመሰግናለን። እንደምትገምቱት በዚህ ጉዳይ ላይ እንግዲህ የተለያዩ ዘገባዎች ዛሬ ብቻ ሳይሆን ሰሞኑን ይኖሩናል። ወደ ቀጣዩ እንለፍ። የኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከትናንት በስቲያ ቢሾፍቱ አካባቢ የወደቀውን 737 ማክስ 8 አደጋ ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዦች ላይ ማሽቆልቆሉን ለሁለተኛ ቀን ቀጥሏል። ተጨማሪ ሀገሮች ማክስ 8ን ከአየር ላይ ያወረዱ ሲሆን የዩናይትድ ስቴትስ እንደራሴዎችም ከአሜሪካ በረራዎች ለጊዜው እንዲታገድ እየጠየቁ ናቸው። የአቪዬሽን ቴክኖሎጂው እጅግ መዘመንና በኮምፒውተር አሰራርም መራቀቅ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን እንብዛም የሚያስደስታቸው አይመስልም። አልበርት አንሽታይን እንዲያበርልኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሃውስ ቃል አቀባይ ሀዘናቸውን ገልጠዋል። ይህ እንዲህ እንዳለ የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን የአሰራር መመሪያ የማይለውጥ መሆኑን ነው የሚያስታውቀው። ዝርዝር አለው ሰለሞን አባተ።
ከቦይንግ 737 ማክስ 8 ጋር የተያያዙት አደጋዎች የኢንዶኔዥያው ላየን አየር መንገድና የኢትዮጵያ አየር መንገድ ላይ በአምስት ወራት ጊዜ ውስጥ የ346 ሰው ሕይወት ከቀጠፉ በኋላ ማክስ 8ን ከአየር ላይ ለጊዜው በማውረድ እርምጃ የሁለቱን ሀገሮች ሰልፍ እየተቀላቀሉ ያሉ ሀገሮች ቁጥር በየዕለቱ እየጨመረ ነው። ከአውሮፓ አቪዬሽን ባለሥልጣን መሥሪያ ቤቶች የወጣውን ምክረ ሐሳብ ተከትሎ 737 ማክስ 8 ከዛሬ ጀምሮ ላልተወሰነ ጊዜ ከአየር ላይ እንደሚያወርድ የኖርዌይ አየር መንገድ አስታውቋል። ቻይና፣ ኢንዶኔዥያ፣ አውስትራሊያ፣ እንግሊዝ፣ አርጀንቲና፣ ሜክሲኮ የመጨረሻው ዝርዝር ነው ይሄ። እንዲያውም የአርጀንቲና አብራሪዎች ማኅበር አባላቱ 737 ማክስ 8 ላይ እንዳይወጡ መክሯል። የእንግሊዝ ሲቪል አቪዬሽን ባለሥልጣን ከአየሩ ክልል ያገደው የራሱን ማክስ 8 ጀቶች ብቻ ሳይሆን ከየትም ሀገር የሚነሱና ከእንግሊዝ ምድር ለመነሳት የሚያስቡ ማክስ 8 ጀቶችን ሁሉ መሆኑን የባለሥልጣኑ ቃል አቀባይ ዛሬ አስታውቀዋል። የኢትዮጵያው አየር መንገድ አስደንጋጭ አጋጣሚ በቦይንግ ኩባንያ ላይ የቀሰቀሰው ዓለም አቀፍ ስጋትና ጩኸት እየበረከተ ነው። ዩናይትድ ስቴትስ ውስጥም ምንም እንኳ ፌዴራሉ የአቪዬሽን ባለሥልጣን አይሮፕላኖቹን የማሳረፍ ዕቅድም ሐሳብም እንደሌለው ቢያሳውቅም ከአንዳንድ የሕዝብ እንደራሴዎች ግን ጥሪው እየበረታበት ይመስላል። የካሊፎርኒያዋ ሴናተር ዳያን ፋይንስታይን፣ የከኔክቲከቱ ሴናተር ሪቻርድ ብሉመንታል ድምፃቸውን አሰምተዋል። ፌዴራሉ የአቪዬሽን ባለሥልጣን ሁሉም የሶፍትዌር ዕደሳዎች መፈጸማቸውንና አብራሪዎችም በሥራቸው ላይ የወቅቱንና ተገቢውን ሥልጠና ማግኘታቸውን ማረጋገጥ አለበት ብለዋል ሴናተር ብሉመንታል። አክለውም የባለሥልጣኑ መሥሪያ ቤት የአሜሪካውያን ተጓዦችን፣ አብራሪዎችንና የበረራ አስተናጋጆችን ደህንነት ለማረጋገጥ ፈጣንና ወሳኝ እርምጃ ሊወስድ ይገባዋል ሲሉ አሳስበዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዛሬ አይሮፕላኖች እጅግ እየተወሳሰቡ ነው ብለዋል። የኢትዮጵያውን አደጋ ተከትሎ ዛሬ በትዊተር ባወጡት መልእክት አብራሪዎች ወደማይፈለጉበት ደረጃ እየደረስን ይልቅ በኤምአይቲ የኮምፒውተር ሳይንቲስቶች እየተተኩ ነው ብለዋል ትራምፕ። ኤምአይቲ ያሉት በፈሊጣዊ አነጋገር የኮምፒውተር ሳይንስ ማሰልጠኛዎች ለማለት ይመስላል። ኤምአይቲ በኮምፒውተር ሳይንስና የመረጃ ቴክኖሎጂ ሥልጠና የሚታወቀው የማሳቹሴትሱ የቴክኖሎጂ ኢንስቲትዩት ነው። የእናንተን አላውቅም አሉ ትራምፕ። እኔ ግን አልበርት አንሽታይን እንዲያበረኝ አልፈልግም። አንሽታይን የ20ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ገናና ሳይንቲስት ነበር። እኔ የምፈልገው ሲሉ ቀጠሉ ትራምፕ፣ አይሮፕላኑን በቀላሉ ለመቆጣጠር ፈጣን የሆኑ ብርቱ የበረራ ባለሙያዎችን ነው። የኢንዶኔዥያውና የኢትዮጵያው 737 ማክስ 8 አደጋ ችግሮች በሰውና በማሽን ወይም በኮምፒውተር አለመግባባት የተፈጠሩ ሳይሆኑ እንደማይቀሩና የችግሮቹን ባህሪ ተመሳሳይ መሆኑን አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ አየር መንገድ ነባር ባለሙያና የሥራም ኃላፊ ትናንት ገልጸውልን ነበር። በዚህ ሁኔታ ውስጥ ታዲያ የቦይንግ አክሲዮን ዋጋ በዓለም የገበያዎች ሰንጠረዥ ላይ ድንገት ማሽቆልቆሉ እየተዘገበ ነው። የትናንት ገበያዎች የተከፈቱት ለቦይንግ በጥሩ ዜና አልነበረም። ከወትሮው በ12% ዝቅ ብሎ ነበር። በዚያም ምክንያት የዳው ጆንስ የኢንዱስትሪ ሰንጠረዥ ትናንት በሰፊዎቹ ገበያዎች ላይም ወርዷል። በሌላ በኩል የቦይንግ ኩባንያ ዋስትና ሰጪ ድርጅቶች ቢሾፍቱ ላይ ከደረሰው አደጋ ተጎጂ ቤተሰቦች እየቀረቡላቸው ባሉ የዋስትና ክፍያ ጥያቄዎች ሊጥለቀለቁ እንደሚችሉ እየተነገረ ነው። ምንም እንኳን የቤተሰቦቻቸውን አባላት ያጡ ጥያቄ አቅራቢዎች የመጀመሪያው የዋስትና ክፍያ የሚፈጸምላቸው በኢትዮጵያ አየር መንገድ በራሱ ዋስትና ሰጪ ኩባንያዎች ቢሆንም የአደጋው ምክንያት የቴክኖሎጂ ወይም የመሳሪያ ችግር ሆኖ ከተገኘ የቦይንግ ዋስትና ሰጪዎች የተከፈሉ ካሳዎችን መልሰው ለመሸፈን እንደሚገደዱ ተነግሯል። ለንደን የሚገኘው ኤርዊን ሚሼል የጉዞ ካሳ የሕግ ጉዳዮች ድርጅት ሥራ አስኪያጅ ክላይቭ ጋርነር ለሮይተርስ የዜና ወኪል ዛሬ በሰጡት ቃል የመጀመሪያዎቹ ክፍያዎች የሚፈጸሙት ዋርሶና ሞንትሪያል ላይ በተፈረሙ ዓለም አቀፍ ስምምነቶች መሠረት መሆኑን ጠቁመው ቤተሰቦች የክሶቻቸውን ዶሴዎች በዩናይትድ ስቴትስ ፍርድ ቤቶች ለመክፈትና ለመሟገት ከወሰኑ ግን ክፍያዎች ከፍ ያሉ ክፍያዎች ሊወሰኑላቸው እንደሚችሉ ተናግረዋል። ይህ በእንዲህ እንዳለ የእንግሊዝ ሲቪል አቪዬሽን ባወጣው መግለጫ እሁድ ኢትዮጵያ ውስጥ በደረሰው አሳዛኝ አደጋ ከተጎዱ ጋር ሁሉ አብረን እናዝናለን ብሏል። ከዋይት ሃውስ ቤተ መንግሥት እስካሁን በይፋ የወጣ መግለጫ ባይኖርም የቤተ መንግሥቱ የፕሬስ ኃላፊ ሳራ ሳንደርስ ግን በአሳዛኙ አደጋ የሚወዷቸው ጓደኞቻቸው፣ የቤተሰቦቻቸው አባላት ለሞቱባቸው ሁሉ በጸሎታችን እንጸናለን ብለዋል። አደጋውን አስመልክቶ ለተጎዱ የቤተሰብ አባላትና ጓደኞች ሁሉ ጥልቅ ሐዘኑን የገለጸው ቦይንግ ኩባንያ በኢትዮጵያው የአደጋ ምርመራ ቢሮ በሚሰጠው መመሪያ መሠረት በቦታው ተገኝቶ የቴክኒክ ድጋፍ እንደሚሰጥ ባሳወቀው መሠረት ባለሙያዎቹን ልኳል። ቦይንግ ተጨማሪ ማብራሪያ ወይም መግለጫ እንዲሰጥ ከትናንት ጀምሮ በተለያዩ መስመሮች ስንጠይቅ ቆይተናል። ኩባንያው ዛሬ በትዊተር ባወጣው አጭር መልእክት በ737 ማክስ 8 ደህንነት ሙሉ መተማመን አለን፣ አገልግሎት እየሰጡ ላሉ አዲስ መመሪያ የማውጣት እቅድ የለንም ብሏል።
እግዚአብሔር ሰጠ፣ እግዚአብሔር ነሳ። የኢትዮጵያ አየር መንገድ ንብረት የሆነውና ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አይሮፕላን አብራሪ የካፕቴን ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። ይህን ለቪኦኤ የተናገሩት የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ተናግረዋል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስከሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እንዳሉ ብለዋል። ጽዮን ግርማ ማምሻውን አነጋግራለች፣ ቀጥሎ ይቀርባል።
ዶክተር ጌታቸው ተሰማ ኖት፣ ናይሮቢ ነበር የሚኖሩት እና ልጆ ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል። ከእርሶ ከአንደበቶ የልጆትን የህይወት ታሪክ ይንገሩን።
ናይሮቢ ነው የተማረ ያን የተወለደው። እኔ እዚያ ሐኪም ነበር፣ እዚያ ነው የተወለደው። የተማረውም እስከ ኤሌቭል ድረስ እንደምታውቀው ብሪትሽ ሲስተም ኤሌቭል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ፣ ለመማር ፓይለት ለመሆን። አይ ሳውዝ አፍሪካ ከምትሄድ ኢትዮጵያ ሄደ ተማር። እዚህ ያመጣሁት እና ልጆችም አሉ፣ ግን አንድ አስራት እንኳን ላውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨረሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን ያደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልቀውታል። ጥሩ ውጤት እያዘ ነው የመጣው፣ ወይም ሄዶ ነበር።
እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት?
ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ 25 አመት ፈርቼ ነው ሪታየር ያደረኩት። ፕራይቬት እንሰራ ነበር።
ሌሎች ልጆች አሉኝ ብለዋልና ያሬድ ስንተኛ ልጆት ነበረ?
ያሬድ አምስተኛ ልጄ ነው። በጠቅላላው ስድስት ናቸው።
ያሬድ ወደ ኢትዮጵያ መጥቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ?
አንድ አስር አመት ሆኖ አይቀርም። መጀመሪያ ሁለት አመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ አምስት ነው ስድስት አመት በረዳትነት ያው ሰርቷል። ከዚያ በኋላ ነው ከ2010 ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ገና 30 አልሞላው 1989 ነው የተወለደ ልጁ ላይ እና አክትሬት ፕሮሞሽን ነው።
ሶስት አይነት ቋንቋ ይችላል፣ ምክንያቱም እናቱ ኬንያዊት ናቸው። ከየሱ ሀይሊ ቋንቋ አማርኛ፣ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው?
ልክ ነው ልክ ነው። ያው ስዋሂሊኛ እንግሊዝኛው እዚህ ሀገር ተማሪ ቤት የምትማሪው ነው ኬንያ ውስጥ። የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩ እዚያው ደግሞ ስዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን።
እንዴት ነው ህይወቱ ማለፉንና አደጋውን የሰሙት እርስዎ? ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት?
አዎ፣ ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም በምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም፣ አክሰስ አይፈላለም አሉኝ። እና ትልቅ አደጋ ነው። እኔ የምልሽ የኔ ልጅ ብቻ አይደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ፣ ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያንን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አጥናንተውናል፣ ከጠቅላይ ሚኒስቴሩ ቢሮ፣ ከፕሬዚዳንቷ ቢሮ። ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህን የሚመስለው ታሪኩ ባጭሩ ነው።
እንግዲህ እንደ ጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደ ሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት?
ያሬድ ቨሪ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ። ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ 15 የሚሆን የዋና በየሰመስተሩ የሰበሰበው አንድ ቤት ጠቅሎ አንድ ቤት። እንዲያውም ተማሪዎቹ ምን ቤት ነበር ሚስተር ፊሽ ቤት ነበረ። በጣም በስዊሚንግ ጎበዝ ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትህትና የነበረው ልጅ፣ ሁሉንም አክባሪ፣ ትልቁንም ትንሹንም። ብዙዎቹ ጓደኞችን ጠይቀሽ እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ
እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት?
ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን ግን እዚህ ስር የምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የምጨርሰው ስመጣ እሱ የት ነበር የማርፈው እና እዚያ ነው የማገኘው ብዙም ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት በመለስበት ጊዜ ነበር የሚደውልልኝ።
ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው?
የለም፣ አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር፣ እሷም ኤርላይንስ ውስጥ ካፒቴን ነች። ድንብላን አድርገው ነበር። ሳሆን ቀረ
እጮኛ ነበረው ማለት ነው።
አዎ ነበረ፣ ፊያንሴ ነበረው።
አስተዋውቆት ነበረ እጮኛውን ለቤተሰብ?
አዎ ትምሉ አባቷን ማውቃለሁ። ከኔ ጋር ነው ሁለት ትናንትና እዚህ እውነት ነው። ያለ ነገር ተፈጠረ ይሆንሽ ያልታሰበ ነገር ነው ብል ማድረግ ይቻላል። ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ የሚለዋል እና በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ የሆነው ነገር ይሆናል። የምታይ ይሆናል አይታወቅም። በእምነታችን ይሄ ነገር አለ። ምጽአተ ክርስቶስ ሲመጣ ሙታን ሁሉ ይነሳሉ ይላል። ያገር ለጊዜው በጣም አንደበቴ ነው የተነካው፣ አይምሮም በጣም ነው የተመሰሰው እና ልጁ በጣም ክልጅ ነበር ተሆኑ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እና እንግዲህ እንደ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልን ይባላል። ያው የመጣ ስለሆነ እባላለሁ። ምንም ኮምፕሌን የማደርገው ነገር ያለኝ
እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው። እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ?
ነገር የለም። ምክንያቱም እንደሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያ መስዋዕቶች ፓይለቶቹ ናቸው። ከዚያም ደግሞ በብዙ ሜትር ወደ ውስጥ ገብቷል ነው የሚባለው አለ ነው 10፣ 15፣ 30 እና ምንም ነገር የለም። እዚያው አፈር ሆነው ደቀዋል። የኔ ልጅ ብቻ አይደለም፣ ብዙዎች ህጻናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ ሀገሮች እንደሰማሽ ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ። ቤንዚኑን አልተጠቀመም፣ ጭነቱ አለ፣ ሁሉ ሰው አለ። በፍጥነት ነው የወደቀው። ወደ 1200 ምናምን ኪሎ ሜትር የሚባል አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታውም አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደ ሰማሁት እንኳን ሴ ተዋጽምና ስጋና ቆዳ ቀርቶ የአይሮፕላኑም ብረታ ብረት በጣም ሊገደቅና ብዙ የተበታተለ ነው ነው የነገሩኝ። የጠብቀው ነገር የለም። ቅድም እንደነገርኩሽ እኔም እዚሁ ይቅር ኢትዮጵያን የሚያመጣሁት አስራት ለማድረግ ኢትዮጵያን ኖረ በአርባቶ ቀዛበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፏሉ ከእሱ ጋር አብረው የእነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም በብዛት እና ልጅ አጥቼዋለሁ። የምወደው የማፈቅረው የሚያከብረው ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትችይ። ሌላ ነገር ምንሽ ነገር የለኝ።
እግዚአብሔር መጽናናቱን
በማሰባችሁ እና በማድረጋችሁ ለእኔ ማጽናኛ ነው። የሆነ ሆኖ አነጋገሬም መንፈሴም ትንሽ አእምሮዬም ኮንሰንትሬሽንም ተቀንሷል። ከላ ያለፈው 2 ቀን ችግር አለብኝ ማለት ያው ድንጋጤው ምኑም የደም ብዛቱ ምንም ይዞኛል እና የሆነ ሆኖ እንግዲህ ያው እናንተ ኢትዮጵያኖች ናችሁ፣ ታሪካችንን ካልቸራችን የምታውቁ ሰዎች ስለሆናችሁ አሻሽለሽ አቅርቢለት። እግዚአብሔር ይባርክሽ።
እግዚአብሔር ያጽናዎት። በሚገባ አስረድተዋል ስለ ልጆ። በጣም አመሰግናለሁ።
እግዚአብሔር ይባርክሽ።
አሜን፣ አሜን። እግዚአብሔር ያጽናዎት። እግዚአብሔር ያጽናዎት። የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጠው እንደሚገኙ ለማወቅ ችለናል።
ሰዎች ቤተሰቦች በድጋሚ መጽናናትን እንመኛለን። የካፒቴን ያሬድ ጌታቸው አባት ነበሩ የተሰሙት። በነገራችን ላይ ምክትል ፓይለቱ አህመድ ኦማር ሙሐመድ ይባላል። የአብራሪዎቹ ወይም ደግሞ አስተናጋጆቹ ደግሞ ሱፐርቫይዘሯ ወይዘሮ ሳራ ገብረ ሚካኤል፣ የሶስት ልጆች እናት አማ ተስፋ ማርያም፣ ኤልሳቤጥ ምንዩለት፣ አያንቱ ግርማዬ፣ ምዕራፍ ይርጋለም እና አንቲ ሀይጃከሩ አረጋዊ በርሄ። እነዚህ ሁሉ ቤተሰቦቻቸውን እንዳገኘን ለማቅረብ እንሞክራለን። በተያያዘ ዜና ከዚሁ ጋር ማለቴ ነው በኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 የመከስከስ አደጋ 32 ዜጎቿን ያጣችው የኬንያ የልዑካን ቡድን አዲስ አበባ ገብቷል። የአደጋውንም ቦታ ጎብኝቷል። ሕይወታቸውን ያጡት መንገደኞች ቤተሰቦችም አዲስ አበባ መግባት ጀምረዋል። በኢትዮጵያ አየር መንገድ ስካይላይት ሆቴል የተገኘው ግርማቸው ከበደ ተከታዩን ዘገባ ልኮልናል።
የአዲስ አበባው የኢትዮጵያ አየር መንገድ ስካይላይት ሆቴል የእንግዳ መቀበያ ክፍል ውስጥ በርካታ ሰዎች ቢኖሩም የሐዘን ድባብ ይታይበታል። ለሐዘን የተለኮሱ ሻማዎች ጭልጭል የሚል ብርሃን ያወጣሉ። መረጃ ለማግኘት ከሚፈልጉት ጋዜጠኞች በስተቀር ዙም የሚያወራ ሰው አልነበረ። በሐዘን የፈዘዙ ፈገግታ የጠፋባቸው ፊቶች ይታያሉ። በበረራ ቁጥር ኢቲ 302 አውሮፕላን የመከስከስ አደጋ ከሞቱት 149 መንገደኞች መካከል 32ቱ ኬንያውያን ናቸው። የሟቾቹ ኬንያውያን ቤተሰቦችም ወደ አዲስ አበባ መግባት ጀምረዋል። ያረፉት ደግሞ በቅርቡ በተከፈተው በኢትዮጵያ አየር መንገድ ስካይላይት ሆቴል ነው። ከኢትዮጵያ አየር መንገድ ሰራተኞች፣ ከኬንያ ኤምባሲ ኃላፊዎችና አደጋው በተከሰተበት ያለፈው እሁድ ወደ ኢትዮጵያ ከገባው የኬንያ ልዑካን ቡድን ጋር ለመነጋገር ይጥራሉ። ከነዚህ ኬንያውያን መካከል አንዱ ካሊድ አብዲ ቃድር መሐመድ ነው። ያጣሁት እናቴንና ወንድሜን ነው በማለት ይጀምራል ለቪኦኤ በሰጠው አጭር ቃለ ምልልስ።
Lost my mom and my brother. They were from Germany. They were interested in Cairo.
እናቴንና ወንድሜን ነው ያጣሁት። ከጀርመን ነበር የመጡት። የኬንያውን የካይራ ባህል ማወቅ ፈልገው ነበር የመጡት። በግብጽ አውሮፕላን ተሳፍረው ከመጡ በኋላ አዲስ አበባ ላይ በኢትዮጵያ አየር መንገድ ተሳፍረው ወደ ናይሮቢ በማቅናት ላይ ነበሩ። ይህ አደጋ ሲደርስ እጅግ አሳዛኝ ዘግናኝ አደጋ በዜና ነው የሰማነው። ወዲያውኑም የበረታውን ክፉ ዜና ተረዳን። ምክንያቱም በዚያ አውሮፕላን ተሳፍረው እንደነበር አውቀን ነበርና። ወጣት እናት ናት። ተወዳጅ እናት አለው። እናት ያለው ሁሉ የሚረዳው ሀዘን።
ከኢትዮጵያ አየር መንገድ እያገኙት ስላለው ምላሽም የሚከተለውን ብሏል።
We were received here in Ethiopia yesterday with a very warm welcome.
ትላንት ነው ኢትዮጵያ የገባ ነው። በጣም በአክብሮትና በፍቅር ነው የተቀበሉን። እስካሁን ለተደረገልን መስተንግዶ በጣም ደስተኞች ነን። ነገር ግን ምንም መረጃ እያገኘን አይደለንም። ነገ ማለዳ አውሮፕላኑ የተከሰከሰበት ስፍራ ሊወስዱን ቃል ገብተዋል። ከዚያም ከአየር መንገዱ ተጨማሪ መረጃ እናገኛለን የሚል ተስፋ አድርገናል።
ባለፈው እሁድ አዲስ አበባ የደረሰውን የኬንያ የልዑካን ቡድን የሚመሩት የትራንስፖርት ኬንያ ዋና ጸሐፊ ኤስተር ኮይሜትም በአደጋው ሕይወታቸው ላለፉት መንገደኞች ቤተሰቦች መጽናናትን ተመኝተው ከኢትዮጵያ አየር መንገድ ጋር በጋራ እየሰሩ እንደሆነ ነው ለቪኦኤ የተናገሩት።
Ethiopian Airlines has been good. We met yesterday with a group CEO.
የኢትዮጵያ አየር መንገድ ጥሩ መስተንግዶ እያደረገልን ነው። ከኩባንያው ዋና ስራ አስኪያጅም ጋር ተገናኝተናል። አውሮፕላኑ የተከሰከሰበትንም ስፍራ ሄደን አይተናል። ሌሎች የሟች ቤተሰቦች ጋር ሆነን አግኝተውናል። እናመሰግናለን።
ከዚህ ጋር በተያያዘ ቪኦኤ ሕይወታቸው ያለፉትን መንገደኞች አስከሬን ማንነት መቼ እንደሚለይ የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽንን ጠይቆ ጉዳዩ በአደጋ መርማሪ ቡድኑ የተያዘ ስለሆነ አሁን አስተያየት አይሰጥበትም የሚል ምላሽ አግኝቷል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን ለዘገባው እናመሰግናለን። አሁንም ስለ አደጋው ጉዳይ በተጠናቀረ ፕሮግራም ይቀጥላል። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 8 ጀት አይሮፕላን ባሳለፍነው እሁድ ጠዋት የተከሰከሰው ከአራት ወራት በፊት ተመሳሳይ ሞዴል ያለው አይሮፕላን ኢንዶኔዥያ ውስጥ ከወደቀ በኋላ መሆኑ የደህንነቱ ጉዳይ ጥያቄ አስነስቷል። እሁድ ዕለት ኢትዮጵያ ከደረሰው አደጋ በኋላ የቦይንግ 737 ማክስ 8 ሞዴል አይሮፕላን ያላቸው በዓለም ዙሪያ የሚገኙ አንዳንድ አየር መንገዶች እንዳይበሩ ሲያግዱ፣ የዩናይትድ ስቴትስ አየር መንገዶች ግን አሁንም አላገዷቸውም። ባለሙያዎች እንደሚሉት አዲሶቹ 737 ማክስ 8 ሞዴሎች ከቀድሞዎቹ 737 ሞዴሎች የተለየ አሰራር ስላላቸው ከድምዳሜ ከመድረስ በፊት በኢንዶኔዥያና በኢትዮጵያ ለደረሱት አደጋዎች መንስኤዎችን አስቀድሞ ማወቅ ወሳኝነት አለው። ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን ክፍሌ ያቀርበዋል።
ዓለም ለ157ቱ የሁድ ለታሰቃቂ አደጋ ሰለባዎች ያዘነ ባለበት ባሁን ወቅት የ737 ማክስ 8 አብራሪ ከቦሌ በተነሳ አጭር ጊዜ ውስጥ ችግር የገጠመው መሆኑን የሚያሳይ ምልክት ለምን መላክ አስገደደው በሚለው ጥያቄ ላይ ባለሙያዎች እየተወያዩ ነው። አንድ የብሪታንያ የበረራ ደህንነት ባለስልጣን ሲናገሩ አዲሱ 737 ማክስ 8 አውሮፕላን ከቀደመው 737 ሞዴል በጣም የተለየ ነው ይላሉ። ባለስልጣኑ ዳይ ዊቲንግሃም
I'm told by those who've flown it, it's very nice to fly. The airlines love it. It's 14%.
ይህን ሞዴል ካበረሩ ፓይለቶች ተነግሮኛል። አየር መንገዶች ይወዷቸዋል። ከ14 እስከ 15 በመቶ ነዳጅ ይቆጥባሉ። ይህ ደግሞ ከፍተኛ ጥቅም አለው። አሁን ግን በራሱ በአውሮፕላን ውስጥ ያለው አሰራር ጥያቄ አስነስቷል። እዚህ ላይ መገንዘብ ያለብን ነገር ቢኖር ቦይንግ እነኚህን ሞዴሎች ሲያነጽ የፌዴራሉ አቪዬሽን አስተዳደር የሚጠይቃቸውን እነዚያኑ የቀድሞ መመሪያዎች ተከትሎ መሆኑን ነው። በመሆኑም ነው ለበረራ ደህንነታቸው የምስክርነት ወረቀት የሰጣቸው።
ይህ ከትላንት በስቲያ እሁድ ቢሾፍቱ አቅራቢያ በኢትዮጵያ አየር መንገድ አውሮፕላን ላይ የደረሰው አደጋ ባለፈው ጥቅምት ጃቫ ባህር ላይ ወድቆ 189ም ተሳፋሪዎቹ ካለቁበት የኢንዶኔዥያው ላይን ኤር ጄት አደጋ ጋር ተመሳሳይ ነው። በሁለቱም ሀገሮች አደጋው የደረሰው ቦይንግ 737 ማክስ 8 አውሮፕላኖች ላይ ሲሆን ሁለቱም የወደቁት ደግሞ ከበረሩ ጥቂት ደቂቃዎች በኋላ ነው። የጄኤልኤስ ምክር ሰጪ ድርጅት ባልደረባና የኤቪዬሽን ባለሙያው ጆን ስትሪክላንድ ደግሞ እንዲህ ይላሉ።
Accidents are so complex, there can be so many factors and so random that can lead to or contribute to
አደጋዎች በተፈጥሯቸው በጣም ውስብስብ ናቸው። ብዙ መንስኤዎችም ይኖራቸዋል። ለአውሮፕላን አደጋዎች መንስኤ የሚሆኑ ብዙ ምክንያቶች አሉ። ያም ሆኖ ግን ተመሳሳይ መረጃዎች ያሏቸውን ጉዳዮች አቅልሎ ማየት አይቻልም።
ሮጀር ዊትፊልድ የብሪታንያ አየር መንገድ የደህንነት ጥበቃና ጥራት ጉዳዮች ኃላፊ ናቸው። እርሳቸው ማስተያየት ሰጥተዋል።
There are so many safety systems in not just the 737 but in all the modern airplanes that are flying that will prevent
ለ737 ሞዴሎች ብቻ ሳይሆን ለሁሉም የተለያዩ አውሮፕላኖች የደህንነት መጠበቂያ ዘዴዎች አሉ። በሁሉም ዘመናዊ አውሮፕላኖች ውስጥ ግን ኮምፒውተሩ ምን እንዳሰበ ፓይለቱ መከላከል የማያስችለው መሳሪያ እንዲገጠም መደረጉ ስህተት ነው። ይሄ የሚያዋጣ ክርክር አይደለም። አንዳንድ አሰራሮች አሉ። ፓይለቱ የሚያቸውን የኮምፒውተር ስህተቶች ማረም የሚያስችለው ወይም ጉዳት ሊያደርሱ የሚችሉ ነገሮች ማስቆም የማያስችለው ፓይለቱ መከላከል የሚችለውን ሁኔታ መሳሪያዎች በራሳቸው የሚወስዷቸው እርምጃዎች የሚፈጥሩት ችግር ያለ ይመስለኛል።
በዓለማችን በብዛት የሚታወቀው ቦይንግ 737 የመንገደኞች ማመላለሻ ጀት አውሮፕላን ለመጀመሪያ ጊዜ በረራ ላይ የዋለው ከ52 ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ1967 ዓመተ ምህረት ነው። ይህ አዲሱ ማክስ 8 ግን የመጀመሪያውን የንግድ በረራ ያደረገው ከ2 ዓመታት በፊት በ2017 ዓመተ ምህረት ነው። ቦይንግ ኢትዮጵያ ውስጥ ከደረሰው አደጋ በኋላ በዓለም የንግድ ምንዛሪው በአንድ ጊዜ 10% ወርዷል።
ሰለሞንን ለዘገባው እናመሰግናለን። አድማጮች፣ ከአደጋው ኃይለኛነት፣ አስከፊነት፣ አሳዛኝነት የተነሳ በርከት ያሉ ዘገባዎቻችን እስካሁን ድረስ ወሰዱን። ለፕሮግራማችን ማጠቃለያ 7 ደቂቃ ብቻ ነው የቀረን። አሁን ከዚህ ከአውሮፕላን አደጋው ወጣ ያለ ሌላ ዘገባ እናስከትላለን። የኢትዮጵያ ሳተላይት ቴሌቪዥን በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃችሁ ውጡ በሚለው ወሬ እየተሰቃዩ መሆናቸውን ገለጡ በማለት ያስተላለፈው ዜና ከእውነት የራቀ ነው ሲል የዞኑ ኮሚኒኬሽን ጽሕፈት ቤት ለቪኦኤ አስታውቋል። ቃላቸውን ለቪኦኤ የሰጡ 2 የዞኑ ነዋሪዎች በበኩላቸው በሰላም የዘወትር ተግባራቸውን እየፈጸሙ መሆናቸውን ተናግረው ስለ ጉዳዩ የሰሙት ከአካባቢው አመራር መሆኑን ይገልጣሉ። የኦሮሚያ ክልላዊ መንግስት የኢሳትን ዘገባ አስተባብሎ የሐሰት ዜናን በማሰራጨት ወንጀል ክስ እንደሚመሰረትበት አስታውቋል። የኢሳት ዋና ስራ አስፈጻሚ ኢንጂነር ሳራ አንታሮ በበኩላቸው ጥያቄዎቻችሁን በጽሑፍ ለኤዲቶሪያል ቦርድ አቅርቡ ማለታቸው ተገልጧል። ናኮር መልካ ነው ዝርዝሩን ከነቀምቴ ላከልን።
አቶ አህመድ ታደሰ በቄለም ወለጋ ሀዋገላን ወረዳ የመቻራ ቀበሌ ነዋሪ ናቸው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃቸው ውጡ በሚል ዜና በሚሉ ኃይሎች እየተሰቃዩ እንደሆነ የሚገልጸውን ዜና ያዩት ከማህበራዊ ድረገጽ መሆኑን ነው ለአሜሪካ ድምፅ የተናገሩት። በቀበሌያቸው የሚገኙ የአማራ ተወላጆችንም ሆነ ሌሎችን ህዝቦች የነካ አካል እንደሌለና የዘውትር ተግባራት እየከወኑ መሆናቸውን ገልጸዋል።
ይሄ አደጋ በእኛ አካባቢ ውስጥ ሰውነት አልተከሰተም የሚባለው የሚወራ ወሬ ማለት ነው። እስካሁን በእኛ በኩል ስላልተከሰተ ይሄ ከሆነ የራቀ ነው እንላለን።
ከሩቅም ሰው ቢሆን የሰሙት ነገር አለ ስለዚህ ጉዳይ?
የለም አልሰማሁም።
የሰዲ ጨንቃ ወረዳ ጨንቃ ከተማ ነዋሪ አቶ ሀብታሙ ዳዊት መረጃውን ገና ከኔ መስማታቸውን በመናገር ከእውነት የራቀ ነው ብለዋል። እርሳቸውም ሆኑ ሌሎች ህዝቦች ለዘመናት ተከባብረው በፍቅር የኖሩ መሆናቸውን ይናገራሉ።
ይሄ አሁን መረጃ ለእኔ አዲስ ነገር ነው። ለምን ብትለኝ እኔ የመጣሁት እዚህ ሀገር ምሳሌ በ77 ዓ.ም ነው የመጣሁ። በ77 ቤተሰቦቼን ወደ ወለጋ ፍለጋ ሲመጣ እንደገና እነሱን አጥቼ ጫንቃ የለም እኔ በጆሮዬም ሰምቼም አላውቅም። ሰው ለሰው ይከባበራል። ምሳሌ እዚህ ወለጋ ያገባው ምሳሌ ከወለጋ ብቼ ልጆች አስወልጄ ዩኒቨርሲቲ ልኬ ነው ያለው። እንደውም እንግዲህ ብታይ ይህ ለዚህ ለብ ለአማራ ብሎ የሚላ ቋንቋ ለእኔ አዲስ ሆነብኝ እና ስለሆን በእውነት እግዚአብሔር ነው እስካሁን ድረስ የደረሰብን ነገር የለም። ይሄ ውሸት ነገር ነው። ከውሸት የተነሳ ነገር ነው። ኦሮሞ አዳ ያለው በአዳው መሰል እያከብሩና እናከባቸዋለን እና ስለዚህ የደረሰብን ነገር የለም ማለት ነው።
የዞኑ ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ አቶ ታምሩ ከበደ በዞኑ ሰዲ ጫንቃ፣ ሰዮ፣ ሀዋ ገላን፣ ጋው ቄቤ፣ አንፊሎ እና ሌሎችም 7 ወረዳዎች የአማራ ተወላጆችን ጨምሮ ሌሎችም የአገሪቱ ህዝቦች ከኦሮሞ ህዝብ ጋር በሰላም እየኖሩ መቆየታቸውን አስታውሰው በኢሳት ተላለፈ ስለተባለው ዜናም ተከታዩም ብለዋል።
በዞናችን ውስጥ በተለያዩ ወረዳ ውስጥ የአማራ ብሔር ይኖራሉ። የአማራ ተወላጅ የሆኑ ሁሉ በመልካም መንገድ ስራቸውን እየፈጸሙ ነው እንጂ እንዲህ አይነት ድርጊት በዞናችን የተፈጸመ ሌላ የለም። በቄለም ወለጋ ዳሌ ባበራም ወረዳ ቃቄ ከተማ ይኖራሉ። እዛም የወረዳ መንግስት ኮሚኒኬሽን እዛ ወደ ተጣርተዋል። ይህ ነገር እንደሌለ ነው። ሰየ ወረዳ ጉቴ የሚባልም እዛ አካባቢ ይኖራሉ። እዛም ሄደናል፣ አላየንምም። እንዲሁም በፍሎ ወረዳ ሙጊ ከተማ ሄነቼም፣ እንዲሁም አሽ ከተማም ይኖራሉ። እዛም እንዲህ አይነት ነገር የተደረገ ነገር የለም። ሀሰት ወሬና ከእውነት የራቀ መሆኑን መግለጽ እፈልጋለሁ። ይሄ ማረጃ ውሸት የሆነና ከእውነት የራቀ ስለሆነ የኦሮሞን ብሔርም ሆነ የአማራ ብሔር በዚህ ወሬ ችግር ውስጥ እንዳይገቡ ማሳሰብ ይፈልጋለሁ።
የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን በበኩላቸው ህዝብን ከህዝብ ለማጋጨት ያለመ ሲሉ ይፈርጁታል።
እንግዲህ ኢሳት ሚዲያ በኦሮሚያ ክልል በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃችሁ ውጡ በሚሉ ኃይሎች እየተሰቃዩ መሆናቸውን ገለጹ በማለት ያሰራጨውን ዘገባ ፍጹም ስህተት እና ከእውነት የራቀ ዘገባ ነው። ምክንያቱም የሐሰት መረጃ በማሰራጨት የህዝቡን አብሮ የመኖር እሴቶችን ለመሸርሸር መሞከር ኃላፊነት የጎደለው ጸያፍ ስራ መሆኑን ነው እኛ የምንረዳ። ይህ መረጃ ሆን ብሎ ህዝብን ከህዝብ ለማጋጨት የሚደረጉ ሙከራዎች ናቸው ብለን ነው የምንወስደው። ይህም ህገወጥ ድርጊትም ነው፣ በህግም የሚጠየቅ ጉዳይ ነው እና ወደ ክስ እንገባለን። ምንም የሚያግደን ነገር የለም። ምክንያቱም ይሄ የክልሉን ህዝብና የክልሉ መንግስት ላይ የተቃጣ አሉባልታ ስለሆነ ይህን በህግ እንጠይቃለን።
የኢሳት ኢትዮጵያ ዋና ስራ አስፈጻሚ ኢንጂነር ሳባ ታሮንት ስለ ጉዳዩ ጠይቄያቸው ተከታዩን መልስ ሰጥተውኛል።
የተዘገበው ዘገባ ላይ ያላችሁን አስተያየት በጽሁፍ በኤዲቶሪያል በኩል ሊልኩልን ይችላሉ እና ከዛ በኋላ ያው የኤዲቶሪያል ስለሚመለከት ኤዲቶሪያል ክፍሉ ተመልክቶት ምላሽ ይሰጥበታል።
ከኢሳት ኤዲቶሪያል ስለ ጉዳዩ የሚሰጥ መልስ ካለ ተከታትዬ የማቀርብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ ከመሰናበታችን በፊት አጠር ያለ መረጃ ዜና ማለት ነው። አዳነች፣
የብሪታንያ ምክር ቤት ከአውሮፓ ህብረት ጋር ስለሚደረገው የፍቺ ሂደት ለመወሰን ከህብረቱ ጋር ባደረጉት አዲስ ስምምነት ላይ ድምፅ የማይሰጥ ከሆነ ውድቀት ይሆናል ሲሉ ጠቅላይ ሚኒስትር ተሬዛ ሜይ ዛሬ አስገንዝበዋል። ብሪታንያ 28 አባላት ካሉት የአውሮፓ ህብረት እንድትለያይ የታቀደው እንደ አውሮፓ አቆጣጠር በያዝነው ወር ግንቦት 29 ቀን ሲሆን ሜይ ትላንት ስትራስቡርግ ድረስ ሄደው ከአውሮፓ ህብረት ኮሚሽን ፕሬዚደንት ያን ክሎድ ያንከር ጋር ባካሄዱት የመጨረሻ ድርድር መሰረት በተደረገው ለውጥ ላይ የሀገሪቱ የታችኛው ምክር ቤት እንዲያጸድቀው ተማጽነዋል። መጀመሪያ ላይ እቅዱ ብዙም ድጋፍ ስላላገኘ ነው የመጨረሻ ድርድር ለማድረግ የተገደዱት። የብሪታንያው መሪ በተናገሩት መሰረት ሀገራቸው ከህብረቱ ከተለያየች በኋላ የአውሮፓ ህብረት አባል የሆነችው አየርላንድ የብሪታንያው ሰሜን ኃይል
አድማጮች፣ ፕሮግራማችንን በዚሁ እናጠቃልላለን። መልካም ምሽት። የትግርኛው ፕሮግራም ይቀጥላል። ያስተናገድናችሁ እኔ አዲሱ አበበና
አዳነች ፍስሐዬ ነን።
ሰላም፣ ደህና ደሩ።